የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህ በጋ ብዙ ጎርቶናል። እንደምታየው አሁን የምታየን በሬን ደግፈን ነው በወሳሳ የምናነሳው። አሁን ሳር ስለሌለን ጭድና ሌሎች መኖዎችን አፈላልገን ነው የምናበላቸው።
በቦረና በድርቅ ሳቢያ የሚሞቱ እንስሳት ቁጥር እየጨመረ መምጣቱ ያሉበትን ችግር እያባባሰ መሆኑን አስመልክቶ ወደ አካባቢው የተጓዘው ዘጋቢያችን ያነጋገራቸው አንዳንድ የአካባቢው ነዋሪዎች ከሰጡት አስተያየት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በቤንሻንጉል ጉሙዝ ክልል ስድስተኛውን ጠቅላላ ምርጫ ታህሳስ 21 2014 ዓ.ም ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ያለውን የጊዜ ሰሌዳ አውጥቷል። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ ጥቅምት 10 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን አሁንም ኢትዮ ሳት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክስ መሐንዲሱ ኔልሰን ሎፔዝ፣ ከማኅበራዊና መገናኛ ገጾቻችን አሰናጇ አበባየሁ ገበያው፣ እንዲሁም ከዕለቱ ዋና አዘጋጅ ጽዮን ግርማ እያሉበት ሆኖ እነኚህን ዝግጅቶች ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታየ ነኝ። የኢትዮጵያ መከላከያ መቀሌ አጠገብ አካሂጃቸዋለሁ ያላቸው የአየር ድብደባዎች የህወሓትን የጦር መሳሪያ ማምረቻና ማደሻ ለመምታት ያደረገው ዘመቻ አካል እንደሆነ የኢትዮጵያ መንግስት አስታውቋል። በሌላ በኩል ህወሓት የሚቆጣጠረው ትግራይ ቴሌቪዥን የዛሬው ድብደባ የተካሄደው በከተማይቱ ማዕከል እንደሆነ መናገሩን ሮይተርስ ዘግቧል። ዝርዝሩን ኤደን ገረመው ታቀርበዋለች።
የኢትዮጵያ መንግስት አንድ አመት በሞላው ጦርነት ውስጥ አማጽያኑን የትግራይ ኃይሎች ለማዳከም ባጠናከረው ዘመቻ በክልሉ ዋና ከተማ ላይ ዛሬ ለሶስተኛ ጊዜ የአየር ድብደባ አካሂዷል ሲል ሮይተርስ ዘግቧል። የዜና ወኪሉ የጠቀሰው በህወሓት የተያዘው የትግራይ ቴሌቪዥን ድብደባው በከተማይቱ መሃል እንደተፈጸመ ቢዘግብም የደረሰን የሰውም ሆነ የንብረት ጉዳት አስመልክቶ የሰጠው መረጃ እንደሌለ አመላክቷል። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ ህወሓት ጥይትና ከባድ መሳሪያዎችን በእምነት ቦታዎች መደበቅና መደበኛ የትግራይ ሰዎችን ሰብአዊ ከለላ ማድረግ ልማዱ ነው ማለታቸውንም ሮይተርስ ገልጿል። አነጋግሬያቸዋለሁ ባላቸው ሁለት በመቀሌ የሚገኙ የረድኤት ሰራተኞች ድብደባው መንግስቱ ለህወሓት ድጋፍ ይሰጣል በሚለው መስፍን ኢንጂነሪንግ ላይ ያነጣጠሩ እንደነበሩ መግለጻቸውን ሮይተርስ ጠቁሟል። ይህ በእንዲህ እንዳለም ሮይተርስ የት እንደሆነ ካልተገለጸ ቦታ በሳተላይት ስልክ አግኝቻቸዋለሁ ያላቸውን የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል መንግስቱ ድብደባውን እያካሄደ ያለው በመሬት ላይ እየተሸነፈ ስለሆነ ለመበቀል ነው ብለው እንደሚያምኑና ድብደባው የመታው ፋብሪካውን ሳይሆን ሌላ የግል ኩባንያ መሆኑን እንደነገሩት፣ ነገር ግን ዝርዝር እንዳልሰጡት አመላክቷል። አንድ የመቀሌ አጠቃላይ ሆስፒታል ሐኪምን የጠቀሰው የዜና ወኪል የፍንዳታው ኃይል 1 ኪሎ ሜትር ርቀት ላይ የሚገኘውን ሆስፒታላቸውን መስኮት መሰባበሩን፣ የፋብሪካ ሰራተኛ የሆኑ 4 ሰዎችና በአካባቢው ነዋሪ የሆኑ አንዲት ሴት ቆስለው ለሕክምና እንደመጡ መናገራቸውን ገልጿል። ምንም እንኳን ድብደባዎች ከትላንት በስቲያ መካሄዳቸውን የመንግስቱ ቃል አቀባይ በዕለቱ ቢያስተባብሉም የመንግስቱ መረጃ ማጣሪያ ወይም ፋክት ቼክ ዛሬ ባወጣው አጭር መልእክት ጥቃቶቹ ኢላማ ያደረጉት የህወሓትን የጦር መሳሪያ ማምረቻና የጦር ጥገና ጣቢያዎች ብቻ ነው፣ የመከላከያ ሰራዊት የሚያከናውናቸው እነዚህ ስራዎች የሽብር ድርጊቱ ከባድ የጦር መሳሪያዎችና ሌሎች ህገወጥ የጦር መሳሪያዎችን ለመሸጥ የሚጠቀምባቸውንና ወደ ወታደራዊ መገልገያነት የቀየራቸውን የተወሰኑ ቦታዎች ከጥቅም ውጪ ለማድረግ ያለመ ነው ብሏል። በሌላ በኩል ደግሞ የኢትዮጵያ መንግስት ከበባ ሰብአዊ እርዳታ እንዳይደርስ አግዷል በሚል ትግራይ ውስጥ ያለውን ኃይል በግማሽ እንደሚቀንስ የተባበሩት መንግስታት ድርጅት ማስታወቁን አሶሺየትድ ፕሬስ ዛሬ ዘግቧል። ኤፒ የተቀሳቸው የተባበሩት መንግስታት ሰብአዊ አቅርቦት ቃል አቀባይ ሳቪያኖ አብሬዩ ድርጅቱ የሰራተኞቹን ቁጥር ከ530 ወደ 220 ሳይወርድ እንደማይቀርም ተናግረዋል። ድርጅቱ በምግብ እጥረት ምክንያት ሰዎች እየሞቱ መሆናቸውንም አመላክቷል። ከትላንት በስቲያም ከመቀሌ ወጣ ብሎ በተካሄደው ሁለተኛው የአየር ድብደባ አንድ ሰው መገደሉና 9 ሰው መቁሰሉን የመንግስታቱ ድርጅት ቃል አቀባይ ፍርሃን ሀቅ ትላንት ኒውዮርክ ላይ ለጋዜጠኞች ተናግረዋል።
ኢትዮጵያ በሰባት ቀን ጊዜ ውስጥ 227 ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ህብረተሰቡ አስፈላጊውን ጥንቃቄ ሳይሰላች የማድረግ ግዴታ አለበት ሲል ኢንስቲትዩቱ አሳስቧል። ዝርዝሩን ከአዲስ አበባ ፀሐይ ዳምጠው ታቀርበዋለች።
የህብረተሰብ ጤና ኢንስቲትዩት የድንገተኛ አደጋ ማስተባበሪያ ምክትል ዋና ኃላፊ ዶክተር ሚኪያስ ተፈራ ከጥቅምት 1 ጀምሮ ባሉት ተከታታይ 7 ቀናት በኮቪድ-19 ምክንያት የሞቱ ሰዎች ቁጥር ከፍተኛ መሆኑን ተናግረዋል።
በሀገር አቀፍ ደረጃ ከጥቅምት 1 እስከ ጥቅምት 7 2014 ዓ.ም ከተመረመሩት 52424 ሰዎች መካከል 4771 ሰዎች በቫይረሱ የተያዙ ሲሆን የመያዝ ምጣኔው 9% ሆኗል። ከዚህ ጋር በተያያዘ በሀገር አቀፍ ደረጃ 227 ሰዎች በበሽታው ምክንያት ህይወታቸውን ያጡ መሆኑ ተረጋግጧል።
በወረርሽኙ ህይወታቸውን ካጡ ሰዎች ከፍተኛውን ቁጥር የሚይዘው ከአዲስ አበባ ሲሆን ሌሎች የሀገሪቱ ከተሞችም የሞቱ ሰዎች ቁጥር ብዙ መሆኑን የህብረተሰብ ጤና ኢንስቲትዩት መረጃ ያሳያል። ሁኔታው አሳሳቢ በመሆኑ ሰዎች የመከላከያ መመሪያዎችን እንዲተገብሩ ዶክተር ሚኪያስ ተማጽነው አቅርበዋል።
የመከላከያ ዘዴዎች ሁላችንም ልዩ ትኩረት ሰጥተን ልንተገብራቸው ይገባል። አንደኛው እንግዲህ የመመሪያ 803/2014 ተግባራዊነት ላይ በየደረጃ የሚገኝ ኃላፊነት የተጣለበት ግብረ ኃይል አመራሮች፣ የጸጥታ አካላት እንዲሁም ማህበረሰቡ ትኩረት መስጠት ያስፈልጋል። ሚዲያዎች ተገቢውን የአየር ሰዓት በመስጠት ለህብረተሰቡ ወቅታዊ መረጃዎችን ማድረስ፣ ህዝባዊና ሃይማኖታዊ በዓላት ላይ የሚፈጠሩ መሰባሰቦችን ማስቀረት፣
በተለይ አሁን ትምህርት የተጀመረበት ጊዜ በመሆኑ ወላጅ፣ ተማሪዎችና መምህራን አስፈላጊውን ጥንቃቄ ማድረግ አለባቸው ያሉት ዶክተር ሚኪያስ ቫይረሱን ለመከላከል ክትባት መውሰድ ያለባቸው ሁሉ በተገቢው መንገድ መውሰድ አለባቸው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ኮቪድ-19 ዜና ወደ ሶማሊያ ስናመራ በሶማሊያ በኮቪድ ምክንያት የሞተው ሰው ብዛት በይፋ ከተነገረው በጣም ከፍ ያለ መሆኑን አንድ ጥናት አመልክቷል። ሶማሊያ ውስጥ በኮቪድ-19 ወረርሽኙ የመጀመሪያ ወራት በኮቪድ ምክንያት ህይወታቸው ያለፈው ሰዎች ቁጥር የሀገሪቱ መንግስት ካለው ቢያንስ በ32% ይበልጣል ነው ያለው አዲሱ ጥናት። በዓለም አቀፍ የተላላፊ በሽታዎች መጽሔት ላይ የታተመው ጥናት እንደሚለው በዋና ከተማዋ በሞቃዲሾ እንደ አውሮፓውያን አቆጣጠር ባለፈው 2020 ዓመተ ምህረት ከመጋቢት እስከ መስከረም በነበሩት ወራት ውስጥ በኮቪድ ሳቢያ የሞቱት ሰዎች ቁጥር በትንሹ ከ3200 እስከ 11800 ይደርሳል ተብሎ እንደሚገመት ነው ያስታወቀው። በዚያ ጊዜ ውስጥ የሶማሊያ መንግስት በኮቪድ ምክንያት ሞተዋል ብሎ ሪፖርት ያደረገው 99 ሰዎችን ሲሆን በሀገሪቱ በአጠቃላይ በቫይረሱ ተይዘዋል ብሎ ያወጣው አሃዝ ደግሞ 21269 እንደነበረ ይህ አዲስ ጥናት ዘርዝሯል። ነው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በደቡብ ሱዳን ለሳምንታት ሳያቋርጥ የጣለው ዝናብና ከባድ የጎርፍ መጥለቅለቅ ከፍተኛ ጉዳት ማድረሱንና በአካባቢው የሚገኙ በመቶ ሺዎች የሚቆጠሩ ሰዎች ያላቸውን መተዳደሪያ ጠራርጎ እንደወሰደባቸው የተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። ሊሳ ሽላይን የላከችውን ዘገባ ሀብታሙ ስዩም ያቀርበዋል።
የጎርፍ መጥለቅለቅ አደጋ ለደቡብ ሱዳን አዲስ አይደለም። አዲስ የሆነው ነገር የጎርፍ መጠን ከፍተኝነት በተደጋጋሚ መከሰቱ ነው። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ደቡብ ሱዳን ተጠሪ አራፋት ጀማል ስለ ሁኔታው ሲገልጹ ከ700,000 በላይ ሰዎችን ለብርቱ አደጋ ያጋለጠው የጎርፍ መጥለቅለቅ በመጽሐፍ ቅዱስ ታሪክ የሚነገሩትን ያክል የከፋ ነው ነበር ያሉት።
People have lived with flooding for millennia, but they've been able to cope. They've been able to move to.
ሰዎች ለብዙ ሺህ ዓመታት በጎርፍ መጥለቅለቅ ሲጠቁ ቢኖሩም በአንጻሩ አደጋውን ተቋቁመው ነው የዘለቁት። ጎርፉ በመጣ ጊዜ ከፍ ወዳለ ቦታ በመውጣት የውሃ ከፍታው ሲቀንስም በመውረድ ለመወጣት ይጥራሉ። ይሁንና ከአመት አመት ሳይቋረጥ የሚደርስ ከፍተኛ የጎርፍ መጥለቅለቅ ሰብል ሲያጠፋና አዲስ ማምረት እንዳይችሉ ሲያደርግ የሰዎች ራስን ከአደጋ ጠብቆ የመኖር አቅምን ይሸረሽራል።
አሁን አካባቢውን ያጥለቀለቀው የጎርፍ አደጋ የደረሰው የደቡብ ሱዳን ህዝብ ለሶስት የተለያዩ አደጋዎች ግጭት፣ የኮቪድ-19 ወረርሽኝና ለረሃብ በተጋለጠበት ወቅት ነው ያሉት የዓለሙ የስደተኞች ድርጅት ተወካይ አክለውም አውዳሚው የጎርፍ አደጋ የአየር ንብረት ቀውስ እየከፋ በሄደ ቁጥር ደጋግሞ መድረሱ አይቀሬ ነው ብለዋል። የጀንግሌይ፣ የዩኒቲ፣ ሰሜናዊ ባህር ኤልጋዚልና የላይኛው ናይል ግዛቶች ክፉኛ መጎዳታቸውን አስረድተዋል። በተባሉት ከባድ ጉዳት በደረሰባቸው አካባቢዎች በተጓዙበት ወቅትም ከአደጋው ለመትረፍ መጠጊያ የሚፈልገውን ጨምሮ ለከፍተኛ ስቃይና እንግልት የተዳረገ ህዝብ መመልከታቸውን ተናግረዋል። በጎርፉ የተከበቡና ጭቃ ውስጥ ተዘፍቀው የሚገኙ የቤት እንስሳት ከአደጋው መትረፍ አልቻሉም ሲሉ ሁኔታውን ያስረዱት ጀማል አያይዘውም በሰብልና አትክልት ፍራፍሬ ላይ የደረሰው ጉዳትን አስመልክቶም የማሽላ፣ የማንጎና የሾላ ማሳዎች በጎርፍ ተጥለቅልቀዋል ይላል። የስደተኞች ድርጅቱ ከደቡብ ሱዳን መንግስት ጋር በመተባበር ብርቱ ጉዳት ለደረሰባቸው ወገኖች የንጽህና መጠበቂያ ቁሳቁሶችን፣ ለዚህ አይነት ሁኔታ የሚበጁ መኝታዎችና በፀሐይ ኃይል የሚሰሩ ጨምሮ ልዩ ልዩ ደራሽ እርዳታ በአስቸኳይ በማድረስ ላይ መሆናቸውን አመልክተዋል። ጀማል ሲያጠቃልሉም ሆኖም በአደጋው የተጎዱ ማህበረሰቦቻችንን መልሶ ለማቋቋምና ቀድሞ ወደነበሩበት የአኗኗር ዘይቤ ለመመለስ ተጨማሪ እርዳታ ያስፈልጋል ብለዋል።
ዩናይትድ ስቴትስ በቀደሙት ፕሬዚደንት ዶናልድ ትራምፕ ዘመነ መንግስት በታሪክ ባልታየ ደረጃ በዓለም ዙሪያ አሽቆልቁሎባት የነበረው ድጋፍ በጆ ባይደን አስተዳደር የመጀመሪያ 6 ወራት ማንሰራራቱን ጋለፕ የተባለው ተቋም ያወጣው አዲስ የህዝብ አስተያየት ግምገማ አስታወቀ። የ50 በሚሆኑ ሀገሮች የህዝብ አስተያየት እንደሰበሰበ ነው ጋለፕ ያስታወቀው። እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ወደ 30% አዘቅዝቆ የነበረው ድጋፍ ካለፈው ነሐሴ ወር ወዲህ ወደ 49% ከፍ ብሏል። ለህዝብ ድጋፉ መጨመር ከፊል ምክንያቱ የባይደን አስተዳደር ዩናይትድ ስቴትስን በዓለም አቀፍ ጉዳዮች ዙሪያ ከሌሎች ሀገሮች ጋር በትብብር ወደ መስራት ፖሊሲዎቿ በመመለሱ መሆኑን በጋለፕ የዓለም ዜናዎች ዋና አዘጋጅ ጁሊ ሬይ አስታውቀዋል። ሆኖም ዩናይትድ ስቴትስ ከአፍጋኒስታን የለቀቀችበት የተመሰቃቀለ አወጣጥ እንዲሁም በቅርቡ ለአውስትሬሊያ በኒውክሌር ኃይል የሚንቀሳቀሱ ባህር ሰርጓጅ መርከቦችን ለመሸጥ በተደረገው ስምምነት ሳቢያ አጋሮቿ በሆኑ ሀገሮችም ጭምር በጥብቅ ተነቅፋለች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን በ22 በ25ና በ31 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። በረቡዕ ጥቅምት 10/2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በሳተላይት ለምትከታተሉ አድማጮቻችን ራዲዮ በቴሌቪዥን ኢትዮ ሳተላይት አገኙናላችሁ። በተጨማሪም የራዲዮ በቲቪ ስርጭታችን በአማርኛ በድረገጻችን በዩቲዩብ እና በአማርኛ በፌስቡክ በጥራት በቀጥታ መከታተል ትችላላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ቀደም ብዬ በመግቢያው ያስተዋወቅኩት ዘገባ ነው ለዕለቱ አብይ ርዕስ የተመረጠው። በቦረና በድርቅ ሳቢያ የሚሞቱ እንስሳት ቁጥር እየጨመረ መምጣቱ ያሉበትን ችግር እያባባሰ ነው ሲሉ የአሜሪካ ድምፅ ያነጋግራቸው አንዳንድ የአካባቢው ነዋሪዎች ተናገሩ። በኦሮሚያ ክልል ቦረና ዞን የበልግና ክረምት ዝናብ መዘግየቱን ተከትሎ የተከሰተው ይህ ድርቅ በርካታ ከብቶችን እየገደለ ነው ብለዋል። በአካባቢው የተከሰተው ድርቅ ከሶስት ወራት ውስጥ ብቻ ከ9000 በላይ የቤት እንስሳት መግደሉን ነዋሪዎቹ ተናግረዋል። መንግስት ሁኔታውን በአፋጣኝ ካላስተካከለ ችግሩ ከዚህ በላይም ሊባባስ ይችላል ነው ያሉት ነዋሪዎቹ። ዘገባውን ለማጠናከር ወደ ስፍራው የተጓዘው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል።
ደርሚ ራቻ የድብሉቅ ወረዳ ነዋሪ እንዲሁም አርብቶ አደር ነች። የበልግና ክረምት ዝናብ መዘግየት በከብቶቿ ላይ ብዙ ጉዳት ማድረሱን ትገልጻለች።
ቦኒ ዋንጉዶኑ ራንጋ ይራ
ይህ በጋ ብዙ ጎርቶናል። እንደምታየው አሁን የምታየን በሬን ደግፈን ነው በወሳሳ የምናነሳው። አሁን ሳር ስለሌለን ጭድና ሌሎች መኖዎችን አፈላልገን ነው የምናበላቸው። በወሳሳ እያነሳናቸው እያለን የወለዱም አሉ። አሁንም ጥጆቹ ቤት ውስጥ አስቀምጠን ነው ግደሮቹ የተገኘውን እንዲበሉ ከልጆች ጋር ልከናቸዋል። ጥጆቹን ደግሞ ውሃ በስኳር በጥብጠን ነው የምናጠጣቸው።
ድርሚ 80 የሚሆኑ ከብቶች አሏት። ለነዚህ ሁሉ መኖ መግዛት አቅም የለንም ትላለች።
እስካሁን ከትላልቆቹ የሞቱብን የሉም። ነገር ግን 8 ጥጆች ሞቶብናል። አንድ ከኋላዬ የምታየውን በሬና 3 ላሞች ደግሞ ስለደከሙ በወሳሳ ነው የምናነሳቸው።
አቶ ኡላ ሌላ የድብሉቅ ወረዳ ነዋሪ ናቸው።
አቡማነግ ለንዳኩም ንትቀቡት ወመከነከ ከንፋን ወምስላ ልማኑ ፊፋ በደላ አምብታን ሶካሪፋ አምብታታን
ሁሉም የከብቶቹን ህይወት ለማትረፍ ያለውን ሸጦ መኖ እየገዛ ነው ያለው። ለቤተሰቡ ከሚያወጣው ቀንሶ እንጂ ሌላ የገቢ ምንጭ ኖሮት አይደለም።
ቀርሲን ለሚቀብልብን እንጀር ቀርሲን እንጀር።
አቶ ኡላ በአከባቢው ድርቅ ጉዳት ማድረስ ከጀመረ ቢሰነብትም ለአርብቶ አደሩ ድጋፍ አልተደረገም ሲሉ ተናግረዋል። ከድብሉቅ 40 ኪሎ ሜትር ከቦረና ዞን ዋና ከተማ ያበሎ በ100 ኪሎ ሜትር ርቀት ላይ በሚትገኘው ድሬ ወረዳ ተመሳሳይ ክስተት ይስተዋልባታል። አቶ ኡቃ ለኬ የድሬ ወረዳ ሀዶር ሰመሮ ቀብሌ ነዋሪ ናቸው።
ሙኩቹፉ ጎጎጋ ጅራ ሙኩይ ጀልቦቆታን ካባል ቀብንጅሩ
ሁሉም ዛፍ እየደረቀ ነው። በህይወት ያሉ ከብቶችም እየደከሙ ነው። ሰዎችም በምግብ እጥረት እየተጎዱ ናቸው። አሁን የደከሙትን ከብቶች በወሳሳ ነው የምናነሳቸው። በዚህ ድርቅ ሞተው ያልቁብናል የሚል ስጋት አለን።
ሆሪናሞ ኢንዱ ይናፉጅ እንደ ሶዳ ቀምጀቻ።
የፌደራል የአደጋ ስጋት ስራ አመራር ኮሚሽን በድርቅ ለተጎዱ የቦረና ዞን ነዋሪዎች የምግብ ድጋፍ ያቀረበ መሆኑን አስታውቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምጽ እንደገለጹት ለድርቁ ተጎጂዎች ካለፈው አመት ጀምሮ ልዩ ልዩ የምግብ ነክ ድጋፎች መቅረብ መጀመራቸውን ሰኞ ዕለት ለአሜሪካ ድምጽ ገልጸዋል።
የፌድሪ አደጋ ስጋት አመራር ኮሚሽን ኢሚዲየትሊ ይሄ ነገር እንደተሰማ 1740 ኩንታል አልሚ ምግብ ነው እኛ ሐሙስ ለተላክ ነው። ከዛ በኋላ ደግሞ ከአርብ ጀምሮ ስንዴ፣ ሩዝ፣ ዱቄት እንዲሁም አልሚ ምግብ በድምሩ 27900 ኩንታል እህል ተልኳል። እህል ስንል ስንዴው 12400 ኩንታል በላይ ነው። ሩዝ ከ6000 ኩንታል በላይ ነው። ዱቄት ከ6000 ኩንታል በላይ ነው። አልሚ ምግቡ ደግሞ ከ3500 ኩንታል በላይ ነው። ችግሩን ለመቋቋም የሚያስችል የመጀመሪያ ጥረት ነው ማለት ይቻላል።
ሆኖም የድሬ ወረዳ ነዋሪው አቶ ኡቃ ለምግብ እጥረት ለተጋለጡት ለከብቶችም ደግሞ የመኖ ድጋፍ አለመቅረቡንም አክለው ተናግረዋል። አቶ ኩናቦሩ ሌላ የድሬ ወረዳ ነዋሪ ናቸው። በጋውን ተከትሎ የተከሰተው የውሃ እጥረት ሌላኛው ችግር ነው ይላሉ።
አራ ጋር ደቡት ናምንዱ አራዩ ቢሳኑ ለፊንጅረ
አሁንም በውሃ እጥረት የሰው ህይወት ሊያልፍ ይችላል። አካባቢያችን ውሃ የለም። ከብቶቻችን ውሃ ያገኙም። ውሃ ለማግኘት ረጅም ርቀት ስለሚሄዱ በመንገድ ላይ ይጎዳሉ። አሁን ተስፋችን አልቋል። ከእግዚአብሔር ብቻ ነው እየተጠባበቅን ያለ ነው።
ገርና መተርሳው ማቷ ምንጅሩቹ
የዱብሉቅ እንዲሁም የድሬ ወረዳ አስተዳደር ኃላፊዎች ድርቁ ከበረታ ወዲህ በድምሩ ከ1000 በላይ ከብቶች መሞታቸውን አረጋግጠዋል። አቶ ጉራቻ ጃተኒ የዱብሉቅ ወረዳ አደጋና ዝግጅነት ቢሮ ኃላፊ ናቸው።
ቦቲ ጎዲና ቦቲ ላምክሬፈኔ ራፍሳ ቢሻኒ ጀልቀምኔ
ሁለት የውሃ ማመላለሻ ታንከሮችን በመከራየት ውሃ በማቅረብ ላይ ነን። በዚህም ከ400000 ሜትር ኪዩብ በላይ ውሃ አቅርበናል። ለምግብ እጥረት የተጋለጡትን አረጋውያንን ደግሞ በተቻለ መጠን እየረዳን ነው።
አቶ ጉራቻ ለከብቶች የመኖ አቅርቦት ማድረስ ከወረዳ አስተዳደር አቅም በላይ ነው ካሉ በኋላ አሁንም አስፈላጊ እርምጃ ካልተወሰደ የከብቶች ሞት ሊቀጥል ይችላል ብለዋል። አቶ ንጋቱ ካሳ የድሬ ወረዳ የብልጽግና ጽህፈት ቤት ኃላፊ ናቸው። በድሬ አሁንም ከ550 በላይ ከብቶች መሞታቸውን 2000 በላይ ደግሞ በሞት አፋፍ ላይ ናቸው ብለዋል።
ረኮን ኩሪ ታክስ ፎርስ ዳኒ ገባስ እንደም ጂቶ ኮንዱረት ረኮን ኩራ ከነዱ በከመ ኩሬፉ ካሴ ዴቪ ነቼ ተተማን ዴቪ ደደቡን ሰዓት ያተው።
ይህ ችግር ከአንድ ወር በፊት ነበር ለተቋቋመው ግብረ ኃይል የተገለጸው። ነገር ግን ወዲያው በቂ ምላሽ አልተሰጠውም። በኋላ ላይ በሴፍቲ ኔት በኩል ትንሽ ድጋፍ ቀርቦ ነበር። ያንዲ ሻሻል እየጠየቅን ነው። አሁን በተሽከርካሪዎች ውሃ ሳርም መቅረብ እየጀመረ ነው። ነገር ግን ስጋታችን ይህ ድጋፍ በፍጥነት ካልቀረበ ከሞቱት ይልቅ ሊሞቱ ያሉ ከብቶች ቁጥር የሚበልጥ ነው።
አቶ ንጋቱ በዞኑ አንዳንድ አካባቢዎች አሁን ዝናብ ቢዘንብም በበጋ መርዘም የተጎዱት ከብቶችና አርብቶ አደሮች ለማንሰራራት ጊዜ ስለሚወስድ መንግስት በቂ ትኩረት መስጠት አለበት ብለዋል። የቦረና ዞን አስተዳደር በስካውኑ ከ9000 በላይ ከብቶች ማለቃቸውን እንዲሁም ከ17000 በላይ ከብቶች በሞት አፋፍ ላይ ናቸው ሲል ገልጸው እንደየወረዳው ጉዳት ድጋፍ ማቅረብ መጀመሩንም ገልጸዋል። የኦሮሚያ ክልሉ አደጋ ስጋት ኮሚሽን ምክትል ኮሚሽነር አቶ ገረሙ ወሊቃ ድርቅ የከፋ ጉዳት ሳያስከትል ለመከላከል እንዲቻል የክልሉ መንግስት 30 ሚሊዮን ብር መመደቡን መግለጻቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ገልሞ ዳዊት ከቦረና ዞን ድሬ ወረዳ።
ቀልሞን ለዘገባው አመሰግናለሁ። አድማጮቻችን፣ አሁን ደግሞ ከቦረና ወደ ቤንሻንጉል ይሆናል የምንሻገረው። በቤንሻንጉል ጉሙዝ ክልል 6ኛውን ጠቅላላ ምርጫ ታህሳስ 21 2014 ዓመተ ምህረት ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ያለውን የጊዜ ሰሌዳ አውጥቷል። የጊዜ ሰሌዳው የወጣው ከክልሉ የጸጥታ ተቋማትና የፖለቲካ ፓርቲዎች ጋር በመነጋገር መሆኑን የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ለአሜሪካ ድምጽ ተናግረዋል። ቀደም ሲል ቦርዱ ምርጫውን ለማካሄድ ያቀደው የክልሉ የጸጥታ ሁኔታ ካለፉት 2 ሳምንታት ወዲህ መሻሻል በማሳየቱ እንደሆነም ነው የገለጹት። የክልሉን ሰላም በማረጋገጥ በአጭር ጊዜ ውስጥ ምርጫውን በማካሄድ አዲስ መንግስት ለመመስረት ጥረት እየተደረገ መሆኑን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር ጠቁመዋል። ኬኔዲ አባተ ነው የተከታተለው።
በጸጥታ ችግርና ተያያዥ ጉዳዮች ምክንያት በተከፋፈለ የጊዜ ሰሌዳ እየተከናወነ የሚገኘው 6ኛው አጠቃላይ ምርጫ ሰኔ 14 2013 ዓ.ም.እና መስከረም 20 2014 ዓ.ም. በአብዛኛው የኢትዮጵያ አካባቢዎች ቢካሄድም ትግራይ ክልልን ሳይጨምር እስካሁን ድረስ ምርጫው ያልተካሄደባቸው ስፍራዎች ይገኛሉ። ከነዚህም አብዛኛው አካባቢዎቹ ምርጫው ያልተካሄደበት የቤኒሻንጉል ጉሙዝ ክልል ዋነኛው ነው። በዚህም የተነሳ ከሌሎች ክልሎች በተለየ መልኩ የቤኒሻንጉል ጉሙዝ ክልል አዲስ መንግስት ለመመስረት የሚያስችለውን ይሁንታ ገና አላገኘም። በክልሉ ከሚገኙ 22 የምርጫ ክልሎች መካከል ምርጫው ባልተካሄደባቸው 17 ክልሎች ምርጫውን ታህሳስ 21 2014 ዓ.ም. ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ያለውን የጊዜ ሰሌዳ አውጥቷል። ምርጫው በክልሉ ያልተካሄደው በጸጥታ ምክንያት መሆኑን የገለጹት የምርጫ ቦርድ የኮሙኒኬሽን አማካሪ ሶሊያና ሽመልስ የጊዜ ሰሌዳው የወጣው ከክልሉ የጸጥታ ተቋማትና ከፖለቲካ ፓርቲዎች ጋር በመነጋገር እንደሆነ ለቪኦኤ ተናግረዋል።
ተከታታይ ውይይት ነበረን ከክልል አመራር ጋር፣ ከክልሉ ውስጥ ካለው ኮማንድ ፖስት ጋር፣ ከኮማንድ ፖስት ጋር ቢያንስ 4-5 ፓርቲዎች በዚህ ፓርቲ ውጭ ያሉ ይወዳደራሉ። ስለዚህ ኮምፒቲሽን አለው። ስለዚህ ሁሉም ተወዳዳሪ ፓርቲዎች ተቀርተው ውይይቶች ተከታታይ ስናደርግ ነበር። የጊዜ ሰሌዳውን ከማውጣታችን በፊት አንተ ያየውን የጊዜ ሰሌዳ ለፖለቲካ ፓርቲዎች አቅርበናል። ለፓርቲዎችም ለክልሉ መንግስት ማለት ነው። ፓርቲዎች በተወሰነ ደረጃ ጊዜው ላይ ብዙ ችግር የለብንም፣ ያው ከዛ ይልቅ በዚህ ጊዜ ውስጥ ማድረግ ይቻላል ወይ የሚለውን ነገር ትኩረት ማድረግ አለብን የሚል እንዲያው ከዚህ ቀደም ማለት ነበር የሚሳሳብ ተነስቷል። ያው በእኛ በኩል ያቀረብነው ረቂቅ የጊዜ ሰሌዳ አለ። የምንጠብቀው ደግሞ ይህንን የጊዜ ሰሌዳ ተግባራዊ ለማድረግ የጸጥታ ፍላጎቶቹን አይተን ከሆነ በደንብ መሟላት አለባቸው በእያንዳንዱ የምርጫ ደረጃ ማለት ነው።
በቤኒሻንጉል ጉሙዝ ክልል ምርጫው ባለፈው መስከረም 20 በሶስት ክልሎች ከተካሄደው ምርጫ ጋር ያልተካሄደበትን ምክንያት በወቅቱ በክልሉ የነበረው የጸጥታ ሁኔታ ምርጫውን ለማካሄድ የሚያስችል ስላልነበረ መሆኑን ገልጸው ቦርዱ አሁን ላይ ምርጫውን ለማካሄድ ያቀደው የክልሉ የጸጥታ ሁኔታ ካለፉት ጥቂት ቀናት ወዲህ መሻሻል በማሳየቱ እንደሆነም ነው ያመለከቱት።
የነበረው ነገር ምንድነው? አንደኛው አስተባባሪ የነበረው እኛም እንደቦርድ ሙሉ ለሙሉ በጣም ፎከስ አድርገን በልዩ ሁኔታዎች ተሻሽለዋል ተሻሻሉ የሚለውን ነገር እያየን ነበረ። በወቅቱ ለምሳሌ አሁን የነበረው ላይ በመተከል ዞን በተለይ ያለ ጸጥታ ሁኔታ ባለፉት 2 ሳምንታት ነው ሲግኒፊካንት የተሻሻለው። ፖለቲካ ፓርቲዎቹ የሚሉት እንደዛ ነው። ከዛ ፊት በነበረው ግን ለምሳሌ የመስከረም ላይ ልናቀር ስንል እስከ ቋሚ ድረስ የሚየውና ያለ ጸጥታ ሁኔታ ምን ይመስላል የሚለውን ነገር ከዛ በኋላ ነው ስላለን ብለንበት ከቋሚ ድረስ ባየ ነው ያን ያህል የሚባል ለውጥ አልነበረውም። ከዛ በኋላ ደግሞ እንደምታውቀው ለፕላኒንግ አይመች ምርጫ በጣም ቀድመ 3-4 ወር ቀድም ታወጣበት ነገር ነው። ስለዚህ በዛ መሰረት አሁን ማየት ከሆነ ቢያንስ 2 ወር ከምናምን አካባቢ ቀድመን ነው ይህን ጥሪ ያወጣ ነው።
በምርጫ 2013 የጊዜ ሰሌዳ ውስጥ ካልተካተተው ከትግራይ ክልል ውጭ በአማራና በኦሮሚያ ክልሎችም ድምጽ ያልተሰጠባቸው ጥቂት ስፍራዎች መኖራቸውን ያነሱት የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ በእነዚህ ስፍራዎች ምርጫው ስለሚካሄድበት ሁኔታ ማብራርተዋል።
አብዛኞቹ እንግዲህ ፖኬት ናቸው። የተወሰነ አማራ ክልል ያለው፣ የተወሰነ ደግሞ የኦሮሚያ ላይ ያለው ብቻ ያካሄድባቸው ማለት ነው። በቁጥር ደረጃ ብታያቸው ብዙ አይደሉም። አንደኛው ቻሌንጃችን የነበረው ምንድን ነው? አንዱ ጋር ለምሳሌ አንድ ክልል ውስጥ አንደኛው ምርጫ ክልል ጥሩ ሁኔታ ላይ ሆኖ ሌላኛው ምርጫ ክልል ደግሞ ጥሩ ሁኔታ ላይ ካልሆነ አንድ ክልል ውስጥ እንደገና ቆርጠን አንዷ ምርጫ ክልል ሁለቱ ምርጫ ክልል ብቻ ማድረግ በሎጂስቲክስ ማጠር ከሰዓትን ማንጻር በጣም አስቸጋሪ ነው። ስለዚህ ከዚህ በኋላ የምናስበው ምናልባት የቀሩትን የጸጥታ ሁኔታቸው አንድ ላይ ገምግሞ አንድ ላይ ጥቅልን ማድረግ የምንችልበት ድል ካለ የሚለውን ነገር ነው የምናየው።
በቤንሻንጉል ጉሙዝ ክልል አሁን ያለው የጸጥታ ሁኔታ ምርጫውን ለማድረግ ያስችል እንደሆነ ለመጠየቅ የክልሉን አመራሮች በስልክ ለማግኘት ያደረኩት ጥረት ስልካቸው ባለመነሳቱ ሊሳካልኝ አልቻለም። ይሁን እንጂ የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን ከትናንት በስቲያ ጥቅምት 8 በክልሉ ቡልድግሉ ወረዳ ሰልጣኝ ሚሊሻዎች ሲመረቁ ባደረጉት ንግግር ለበርካታ ጊዜያት በጸጥታ ችግር ውስጥ የቆዩትን የመተከልና ካማሺ ዞኖችን ወደ ሰላማዊ እንቅስቃሴ ለመመለስ ክልሉ ከፌደራልና ከሌሎች ክልሎች የጸጥታ አካላት ጋር ተቀናጅቶ እየሰራ መሆኑን ገልጸዋል። የክልሉ ሰላም በማረጋጋት በአጭር ጊዜ ውስጥ ምርጫውን በማካሄድ አዲስ መንግስት ለመመስረት ጥረት እየተደረገ መሆኑንም ስለመናገራቸው የክልሉ ኮሙኒኬሽን ቢሮ መረጃ ያመለክታል። የክልሉ ጸጥታ ምርጫውን ለማድረግ የሚያስችል ከሆነ ቦርዱ የድምጽ መስጠት ሂደቱን ታሳስ 21 በማካሄድ እስከ ጥር 2 ውጤት ለማሳወቅ ቀን ቆርጧል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ የተከታዩ ዘገባ ደግሞ ከአዲስ አበባ ወደ ኬንያ እናቅና። ወደ መካከለኛው ምስራቅ የሄዱ የኬንያ ሰራተኞች በአሰሪዎቻቸው ጥቃት እየተፈጸመባቸው መሆኑን ይናገራሉ። የእርዳታ ተቋማት ደግሞ የስደተኞቹ ሰራተኞች በኬንያ ተመልሰው ሕይወታቸውን የሚያደራጁበትን እድል እየሰጧቸው መሆኑን የገለጹት በደል የተፈጸመባቸውና ለጉልበት ስራ የተዳረጉ በመቶዎች የሚቆጠሩ ሰራተኞች ዛሬ የመቋቋሚያና የማረፊያ እርዳታ የሚሰጡ ድርጅቶን እገዛ ማግኘት ጀምረዋል ይለናል በአሜሪካ ድምፁ ብሬንዳ ሙሊኒያ ከናይሮቢ የተላከው ዘገባ። ደረጀ ደስታ እንደሚከተለው ያቀርበዋል።
በኬንያ መዲና ናይሮቢ ወጣ ብሎ የሚገኘው የፌት ሙሩንጋ መደብር ለንግድ አገልግሎት ተከፍቷል። ቤተሰቧን ለመመገብ የጀመረችው ሲሆን አሁን 6 ወር ሆኖታል። ኬንያ ውስጥ ስራ ማግኘት ለተሳናቸው ብዙዎቹ ዜጎች የተሻለ እንጀራ ፍለጋ መዳረሻ ወደ ሆነችው ሳውዲ አረቢያ እንደ አውሮፓ አቆጣጠር በ2019 ኬንያን ትታ ሄደች። ወደ ሳውዲ አረቢያ ስትሄድ ያገኘችው የጠበቀችውን አልነበረም። ቃል የተገባላትና ስትሄድ የጠበቃት እጅግ የተለያዩ ነበሩ። እንዲህ ትገልጸዋለች።
ወራኒ ካንዳንዴ ገልምንዳ ዋ ኒኮ ኢንቲያ لازم ان تفاني ليك دو اميسه اميسه بسبب ميمو ابو ناجانينو اكسيتيدو
እሷ እንደምትለው አለቃው መጣና ወደ ሀገራቸው መሄድ እስከተስማማው ድረስ የተባልኩትን ምንም ነገር ሁሉ ማድረግ ይኖርብኛል። ምንም አይነት ቅሬታ የማቀርብ መብት እንደሌለኝ ነገረኝ። እኔን ለመግዛት ብዙ ገንዘብ ከፍለዋል። ስለዚህ እኔ ንብረታቸው ነኝ ማለት ነው።
በሳውዲ አረቢያ በቆየችባቸው 2 የሥራ ዓመታት ሙሩንጋ በአሰሪዎቿ የመንፈስና የአካል ጥቃት ደርሶባታል። በጎ አድራጊዎች መጥተው ወደ ኬንያ እስክትመለስ ድረስ ጥቃቱ አልተለያትም። ወደ አገሯ ስትመለስ ከሐራት ኬንያ እርዳታ አግኝታለች። ሐራት ኬንያ የሰዎችን ህገወጥ ዝውውርን የሚታገልና እንደ ፌት ያሉ ሰዎችን የሚረዳ ነው። ድርጅቱ እስከተቋቋመበት እንደ አውሮፓ አቆጣጠር 2010 ድረስ በግዴታ ስራ ተሰማርተው በደረሰባቸው ጥቃት ሰክተው ወደ አገራቸው የተመለሱ ወደ 700 የሚደርሱ ሰዎችን ረድቷል። ሜርሲ አቴኖ የድርጅቱ ግንኙነት ስራ አስኪያጅ ናቸው። እርዳታ በሚፈልጉበት ወቅት ካገኘናቸው ሴቶች ውስጥ 80% የሚሆኑት የተለያዩ ስቃዮችና ግፎች የደረሱባቸው ናቸው ይላሉ። ይህንንም ሲገልጹ እንዲህ ብለዋል።
They are distressed. Some of them are confused. they don't know what to do next.
ሰራተኞቹ ወደኛ ሲመጡ የተጨነቁ ናቸው። አንዳንዶቹ በደል ይደረሰባቸው ይመስላል። ቀጥለው ምን ማድረግ እንዳለባቸው ማያውቁም ወይም ከየት መጀመር እንዳለባቸው የሚያውቁ አይደሉም። መኖሪያ ቤት የላቸውም ወይም ወደ ሀገራቸው መመለስ አይፈልጉም። ሁሉም ሰው ወደ ውጭ ሀገር መሄዳቸው ነው የሚያውቀው። አንድ ነገር ይዘው ይመለሳሉ ብሎ ነው የሚጠብቀው።
ድርጅቱ ከጥቃቱ የተረፉትን ወይም ለግዳጅ ስራ የተዳረጉትንም ሆነ ከስራ ጋር በተያያዘ ጥቃት የደረሰባቸውን በመቀበል ህይወታቸውን መልሰው እንዲያቋቁሙ ይረዳል። በምክር ስልጠና በመስጠትና ራሳቸውን ችለው የሚኖሩበትን መንገድ በማመቻቸት ይረዳቸዋል። አቴኖ እንዲህ ይላሉ።
This process is actually a very participatory process where it's the case worker and the survivor chatting with him to which they are going to
ጉዳያቸውን የሚከታተሉትና ተበዳዮቹ ሰራተኞች አንድ ላይ ሆነው ለተአድሶ አብረው የሚሰሩበት ይህ ሂደት በጣም አሳታፊ ነው። ስለዚህ የተበደሉት ሰራተኞች የሚጠየቁትን ሁሉ ነገር ላለመስራት እንቢ የሚሉበት ድምጽ ይኖራቸዋል። ምክንያቱም የምንሰጠው አገልግሎት በየግል የሚሰጥና ተበዳዮቹን ያማከለ ነው።
በኬንያ ለሰራተኞች መብት የሚታገል የአገር ውስጥ የሆቴል የትምህርት ተቋማት ሆስፒታሎችና ተባባሪ ሰራተኞች ህብረት ማህበር ወይም በምህጻረ ቃሉ ኩዴሃ ተብሎ የሚጠራው የሰራተኞች ህብረት ማህበር አለ። ይህ ማህበር በኬንያ የሚገኘው የሥራ አጥነት ቁጥር 10% በላይ በመሆን ከፍ ብሎ እስከቀጠለ ድረስ ወደ መካከለኛው ምስራቅ የሚሄዱ የስደት ሰራተኞች የሚቀጥል ነው ይላል። አልበርት ነጅሩ የማህበሩ ዋና ጻፊ ሲሆኑ ምንም ስልጠና ምንም መረጃ ሳይኖራቸው ወደ ውጭ ለሚሄዱ ሰራተኞች የሚከተለውን ምክር ይሰጣሉ።
Seek for proper information. Consult widely. And before you go,
ተገቢውን መረጃ ፈልጉ። በስፋት አማክሩ። ትክክለኛውን ነገር ከማግኘታችሁ በፊት ጨለማው ደሆነው ነገር አትመለሱ።
የሃራት ኬንያ አመራር እንደ ፌት ያሉ ጉዳዮች ሲገጥሙት ለመርዳት ዝግጁ መሆኑን ገልጿል። ለአሁኑ ግን ፌትም ለተደረገላት ነገርና በውጭ አገር ከተፈጸመባት ግፍና በደል በመዳን ህይወቷን እንደገና ለመጀመር ለተሰጣት እድል የምታመሰግን መሆኑን ተናግራለች።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ የመጨረሻው የመጽሔቱ ርዕስ ነው መወስዳችሁ። እንደ አውሮፓውያን የዘመን አቆጣጠር ከመጋቢት 2015 አንስቶ በየመን በሳውዲ አረቢያ በሚደገፈው መንግስትና በኢራን በሚታገሱት የሁቲ አማጽያን መካከል ሲካሄድ በቆየው ግጭት ሳቢያ 10,000 ህጻናት ህይወታቸውን አጥተዋል ወይም ለአካል ጉዳት ተዳርገዋል ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የተባበሩት መንግስታት ድርጅት የህፃናት መርጃ ፈንድ ወይም ዩኒሴፍ ሁኔታውን አሳፋሪ ምዕራፍ ሲል ይጠራዋል። ጦርነቱ በየመን ከተቀሰቀሰ ጊዜ አንስቶ ህፃናት በየቀኑ ህይወታቸውን አጥተዋል ወይም ለአካል ጉዳት ተዳርገዋል። 10,000 ህፃናት መሞታቸው ወይም መጎዳታቸው እጅግ ከፍተኛ ቁጥር ቢመስልም የመንግስታቱ ድርጅት ግን ትክክለኛ ቁጥሩ ከዚህም የበለጠ እንደሆነ ይናገራል። የዩኒሴፍ ቃል አቀባይ የሆኑት ጄምስ ኤልደር የተጠቀሰው ቁጥር በተባበሩት መንግስታት ድርጅት ተጣርተው የተመዘገቡትን ብቻ እንደሚያጠቃልል ይናገራሉ። ከዚህ ቁጥር በላይ የሆኑ ህጻናት ሞትና ጉዳት እንዲሁ ሳይመዘገብ እንደሚቀርም ያስረዳሉ። በተጨማሪም ቁጥሩ እጅግ ከፍተኛ የመሆኑን ያክል ከዚህ የበለጡ ህጻናት በቀጥታ በግጭቱም ባይሆን በተዘዋዋሪ ሊድኑ በሚችሉ በሽታዎች እንደሚሞቱ ቃል አቀባዩ ይገልጻሉ። እሳቸው እንደሚሉት ህጻናት እንደ ኮሌራና ኩፍኝ በመሳሰሉ በሽታዎች እንዲሁም በምግብ እጥረትና በረሃብ እየታመሙና ህይወታቸውን እያጡ ነው።
በየመን በየ10 ደቂቃው አንድ ህጻን በቀላሉ ሊድን የሚችል በሽታ ይሞታል። ይህ ቁጥር በሚያሳዝን ሁኔታ ላለፉት ዓመታት ሊቀየር አልቻለም። የመን በአሁኑ ሰዓት ለህጻናት እጅግ አስቸጋሪ ቦታ ነው። ለማመን በሚያስቸግር ሁኔታ ደግሞ እየተባባሰ ነው።
በየመን ተልኳቸውን አጠናቀው የተመለሱት ኤልደር እንደሚያስረዱት ህፃናት ያለድሚያቸው ለብዙ አደጋዎች ተጋልጠዋል። ከአምስት ህፃናት አራቱ ወይም 11 ሚሊዮን የሚሆኑ ህፃናትም አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ይገልጻሉ። አክለውም 400 ሺህ ህፃናት ከፍተኛ በሆነ የምግብ እጥረት የሚሰቃዩ ሲሆን በሚሊዮኖች የሚቆጠሩ ንጹህ የመጠጥ ውሃ ያገኙም። ከሁለት ሚሊዮን በላይ የሚሆኑ ህፃናትም ከትምህርት ቤት ውጪ ሆነዋል ይላሉ። የዩኒሴፍ ቃል አቀባይ ጨምረው የየመን ምጣኔ ሀብት በመሽመድመዱ ሰዎች በህይወት ለመቆየት እየተፈጨረጨሩ መሆናቸውንም ያስረዳሉ።
But people like this are simply out of options. They're selling their jewelry.
እንደነዚህ አይነት ሰዎች ምንም አይነት አማራጭ የላቸውም። ጌጣጌጦቻቸውን ሸጠዋል። ማብሰያ ድስቶቻቸውንም ሸጠዋል። ይህንን የሚያደርጉት ልጆቻቸውን ለመመገብ ነው። ዋናው ነገር ግን በየመን ህጻናት ለረሃብ የተጋለጡት አዋቂ ሰዎች ጦርነት ማካሄዳቸውን ስለቀጠለ መሆኑና በዚያ ውስጥ ዋና ተጎጂ ህጻናት መሆናቸው ነው።
ዩኒሴፍ በየመን የሚያካሂደውን ህይወት አድን እርዳታ እስከ ቀጣዩ የፈረንጆቹ ዓመት 2022 ድረስ ለመቀጠል የ235 ሚሊዮን የአሜሪካን ዶላር አስቸኳይ እርዳታ እንደሚያስፈልገው አስታውቋል። ያ ካልሆነ ግን ጉዳት ለደረሰባቸው ህጻናት በጣም አስፈላጊ የሆነውን እርዳታ ለማቆም እንደሚገደድ አስጠንቅቋል። ያ ማለት በከፍተኛ የምግብ እጥረት እየተሰቃዩ ላሉ በሺዎች የሚቆጠሩ ህጻናት እጅግ አስፈላጊ የሆነው የመመገብ አገልግሎት ይቀንሳል ወይም ይቋረጣል። ሌሎች ህይወት አድን ስራዎችም እንዲሁ እንደሚጎዱ ዩኒሴፍ ይገልጻል። አሁን ያለው ገንዘብ ከተሟጠጠ ከዚህ አስከፊ ጦርነት የሚተርፉ ሰዎች ደህንነቱ የተጠበቀ የመጠጥ ውሃ፣ የኮቪድ-19 ክትባት፣ በአሰቃቂ ሁኔታ ውስጥ ላለፉ የስነ ልቦና ድጋፍ እንዲሁም ሌሎች አስፈላጊ እርዳታዎችን አያገኙም።
አመሰግናለሁ ስምኝሽ። አድማጮች፣ አሁን ልዩ የፕሮግራም ማሳሰቢያ።
የአሜሪካ ድምፅ
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢናም ኢትዮሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
የአሜሪካ ድምጽ ቪኦኤ።
አድማጮች፣ በተጨማሪም ስርጭቶቻችንን በፌስቡክ፣ በዩቲዩብ እንዲሁ በቀጥታ በድረገጻችን መከታተል ትችላላችሁ። አሁን የሁለተኛውን አጋማሽ ቀዳሚ ዝግጅት ነው የምናስከትለው፣ ሴቶችና ቤተሰብ። በኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር በከፍተኛ ደረጃ እየጨመረ መምጣቱና ሙማንም ስለ በሽታው ያላቸው ግንዛቤ ብዙም ከፍ ባለማለቱ በአብዛኛው በሽታው ጸንቶባቸው ለህልፈት እየተዳረጉ መሆኑን ባለሙያዎች ይናገራሉ ሲል ይንደረድራል የምሽቱ ሴቶችና ቤተሰብ በጥንቅሩ። በኢትዮጵያውያን ህሙማን ዘንድ በሽታው በድብቅ የሚያዝበት ሁኔታ መኖሩን፣ ይሁንና በካሊፎርኒያ ክፍለ ግዛት በኦክላንድ ከተማ ነዋሪ የነበረችው የጡት ካንሰር ታማሚ ወጣት ማህሌት ግርማ ስለ በሽታውና ስለ ሕክምናው ግንዛቤ ለማስጨበጥ በጽኑ ታማ በነበረችበት ወቅት ጭምር ይገጥሟት የነበሩትን ሁኔታዎች እንዲሁም እያለፈችበት የነበረውን የሕክምና ሂደት በድፍረትና በግልጽ የዩቲዩብ ቪዲዮ እየሰራች ስታስተምር ቆይታ በቅርቡ ከዚህ ዓለም በሞት ተለይታለች። ኤደን ገረመው ራሳቸውም የካንሰር አገጋሚ የሆኑትን የማሌት ግርማን እናት ወይዘሮ ሙሉ ብርሃን ግርማን እንዲሁም የካንሰር ሕክምና ሐኪም የሆኑትን ዶክተር ጥላሁን ሀብቴን አነጋግራ ተከታዩን አጠናቅራለች።
የካሊፎርኒያ ግዛት ኦክላንድ ነዋሪ የነበረችው ትውልደ ኢትዮጵያዊቷ ማሌት ግርማ ከአራት ዓመታት በፊት ነበር የጡት ካንሰር እንዳለባት ያወቀችው። በቤተሰብ ውስጥ እኔ ቀድሞውንም የጡት ካንሰር ታማሚ ስለነበርኩ ጡቷ ላይ በተፈጥሮ የሚወጡ ከተለመደው ውጪ የነበሩ እብጠቶችን ትከታተል ነበር ይላሉ እናቷ ወይዘሮ ሙሉ ብርሃን ግርማ።
በአጋጣሚ ሆኖ ማሌት ያው አንድ ላምፕ አግኝታ ሐኪም ጋር ፕሮሰስ እያደረገች ነበረ። እሷ የምታውቀው ላምፑ መውጣት እንዳለበት ነው። ሄዳ ለሐኪሟ ላምፑን አውጡልኝ ስትላቸው አይ እኛ አናወጣም ምናምን ነገር ነው እንጂ ያሏት፣ ወይ ስለ ባዮፕሲ ስለ ምናምን አልነገሯት። ሶ በዛ ዲስአፖይንት እንደሆና ሌላ መንገድ ጀምራለች፣ እንትን ኢንሹራንሷን የመቀየር ምናምን ፕሮሰስ። እና እንግዲህ መጀመሪያ ነገር ለሴቶች ሁሉ መመክረው መጀመሪያ ነገር ምርመራ ነው። መመርመር ራስንም መመርመር ራስን ጡታችንን ቼክ ማድረግ በየጊዜው እንዳለብን፣ በተለይ ወር አበባ በሚመጣበት ጊዜ ጡታችን ማበጥና እንትን ማለት ይኖረዋል። ይሄ ሆርሞናል ቼንጅ ይኖራል። ስለዚህ ያን ጊዜ እጢ መኖሩና ለመኖሩን በመዳበስ እንትን ማለት እንዳለብን ማወቅ እንዳለብን፣ ካገኘን ደግሞ ለሐኪም ወዲያውን ማስረዳት እንዳለብን። በተለይ እዚህ ያለ ነው አኒዋል ቼክአፕ የሚባል ነገር አለ እና በአኒዋል ቼክአፕ እነሱም ያገኙታል፣ እኛም ደግሞ ያለውን ሁኔታ መንገር እንችላለን።
ወይዘሮ ሙሉ ብርሃን በሙያቸው ነርስ ስለነበሩ ቀድሞውንም የመጀመሪያ ልጃቸውን ማህሌትን አርግዘው ሳለ ጀምሮ ጡታቸውን ይከታተሉ ነበር። በተደጋጋሚ በቀዶ ጥገና በአመታት ውስጥ ጡቶቻቸው ውስጥ የነበሩ እብጠቶችን ማስወጣታቸው ስጋት ውስጥ ስለከተታቸውም የዛሬ 6 ዓመት አካባቢም የልጆቻቸውና የእሳቸው ዘረመል ተወስዶ ምርመራ እንዲደረግ በጠየቁት መሰረት የእሳቸውና የልጃቸው ማህሌት ውጤት ተመሳሳይ በመሆን ለካንሰር ተጋላጭ መሆናቸውንም እንዳረጋገጡ ይናገራሉ።
ጄኔቲክ ቴስቲንጉን እንትን ያልኩበት ምክንያት አንደኛ እሷም ላይ እጢዎች ስለነበሩ ይገኝ ስለነበር አውጥተው ኔጋቲቭ ነው፣ ባዮፕሲ እያደረጉ ኔጋቲቭ ነው ብለዋል። አንድ ጊዜም አውጥታለች። ከዛ ላምፒ ብረስት ምናምን ይባላል እነዛን ነገር እና በቃ ማወቅ ኪዩሪዮሲቲ ነገር ነው በእውነት ለመናገር እንትን ያለኝ እና ስጠይቃቸው ያው የቤተሰብ ዘር ቤተሰብሽ ውስጥ አለ ወይ የሚል ጥያቄ መጣ። እና ሳስበው ሀገራችን ዶክመንትድ የሆነ እንትን የለንም፣ ሂስትሪ የለንም። እንኳን የነሱ የኔን እንኳን የድሮውን ባዮፕሲ ሪዛልት ማምጣት አልችልም። ዶክመንት ማግኘት ቀላል አይደለም። ግን ሳስበው አያቶች ሁለቱም ያረፉት እንደር ሲክስቲስ ምናምን ነው። እንደውም ወንድ አያቴ ወደ 56 ምናምን ነገር ነው። እና እናቴ ሁልጊዜ ሆዱን ያመው ነበር ትላለች እሱን። አያቴ ደግሞ ሴቷ አያቴ ስታርፍ የሆነ የማህፀን ነገር ይመስለኛል ነገሩ የነበረው። እና እኔ እንደዚህ ነገሮች አሉ ግን አምናት ፕራቹር ካንሰር ይሁን አይሁን ግን ይመስለኛል ስላት፣ እና ደግሞ ዶክተሯን ኢንሲስት አረኩ በቃ ራሴ ከፍየም ቢሆን ይደረግ ማወቅ ፈልጋለሁ ማለት ነው። እና አንዳንድ ጊዜ አንዳንድ ሰዎች ማወቅም አይፈልጉም ይሄንን።
ወይዘሮ ሙሉ ብርሃን ልጃቸው ማህሌት ካንሰር መያዟን ካወቀችበት ጊዜ ጀምሮ ለሌሎች ስለ በሽታው ለማያውቁ ሰዎች ለማሳወቅ በህመሙ ተይዘው ራሳቸውና ችግራቸውን የደበቁ ሰዎችም ብቻቸውን አለመሆናቸውን በማሳየት ለማበረታታት እንዲሁም ኢትዮጵያ ውስጥ በካንሰር ላይ ለሚሰሩ ድርጅቶች ድጋፍ ለማድረግ በማሰብ ቪሎግ መጀመሯን ይገልጻሉ።
የኔን ወዲያው ነው ሁሉ ሰው እንዲያወቀው ማቃቸው ሰዎች በሙሉ እንዲያውቁት ነው። በቃ ይሄ ነገር እንደዚህ እንደዚህ ተብያለሁ እንዲሆኗል እና ለእኔ ትምህርት ሰጡኝ። በእውነት በዚህ ውስጥ አልፌያለሁ። እንዲህ አርጊ እንዲበይ እንደውም ሌላው ቀርቶ ሐኪም እንኳን እከሌ የሚባል ሐኪም ብለው እንኳን የመረጡልኝ አሉ። እና መናገር በጣም ይጠቅማል፣ አለመናገር ድብቅ ስለሆነ እና ማህሌት ይህን ታውቃለች። የእኛ ህብረተሰብ ብዙ ነገሮችን አይናገርም። ሚስጥር ነው፣ ሀሽ ነው፣ ከቤተሰብ እንኳን ተመርጦ ነው ምናምን። እና ይህን ስለምታውቅ ወዲያውኑ ቪሎጉን ጀመረች። እና ያው ቴክኖሎጂውን ጊዜው እና ዘመኑ ጥሩ ስለሆነ ያንን ሌላ ሰው እንዲያው አደረገች ማለት ነው። የምታልፍበትን ሁኔታ በሙሉ በየቀኑ ትንተላለች። በዚህ ላይ መጨመር ፈልገው የሚገርመው ሐኪም ቤት ሐኪም ቀጠሮ ኖሯት ስትወጣ እንኳን አንዳንድ ጊዜ ደውዬ ተስላት ቆይማ መጣሁ ትልና እሷ መኪናዋ ውስጥ ሆና ያንን ታስተላልፋለች። ከዛ በኋላ ለእኔም ቴክስት ትልክና ነው የምትመጣው። እና ኦፕንነስ በጣም ያስፈልጋል። እና እሱ ያስተምራል። ለዚህ ነው ብዙ ይረዳል።
ኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር እጅግ ከፍተኛ በሆነ ሁኔታ እየጨመረ እንደመጣና አብዛኞቹ ህሙማንም በጊዜ ለሕክምና ስለማይመጡ ለህልፈት እንደሚዳረጉ ጥናቶች ያሳያሉ። በጅማ ዩኒቨርሲቲ የካንሰር ሕክምና ክፍል ባልደረባ የሆኑት ዶክተር ጥላሁን ሀብቴ ማህበረሰቡ በአጠቃላይ ስለ ካንሰር ያለው እውቀት አነስተኛ መሆኑን ጠቅሰው ማህሌትን የመሰሉ ሰዎች በግልጽ ስለ ሕክምናው ማውራታቸው ትልቅ ሚና አለው ይላሉ።
ያው የጡት ካንሰር በጣም የተለመደ ካንሰር ነው። ከሴቶች ምናልባት በስታቲስቲክሱም አንደኛ ደረጃ የተቀመጠ ካንሰር ነው እና እዛ ላይ ያለው የእውቀት ደረጃ ስለ በሽታው ምልክቶች የሚሆነው ስለ አንዱ ተገላጭ ባህሪያት የምንላቸውን ነገሮች እውቀቱ በአብዛኛው አናሳ ነው። ስለዚህ ካንሰር በሽተኛ ህሙማን የሆኑ ሰዎች ወጥተው በቪዲዮ ሚሆን በተለያየ መንገድ ለአንደው በሽታ እንዲሁም ደግሞ ህክምናም ላይ ያሉ ያለውን ሂደት ሊያስረዱ የሚሞክሩበት መንገዶች ጠቀሜታ አለው። ኦፍኮርስ እንደዚህ አይነት በሽታ ያለባቸው ሰዎች ድፍረቱ ኖሯቸው እንደገና ስሱ ኖሯቸው ወጥተው ኤክስፒሪየንሳቸውን እያሳለፈ ያሉትን ነገር የሚናገሩበት ሂደት ብዙም የተለመደ አይደለም። ስለዚህ ያው ጠንካራ ሰው መሆን ያስፈልጋል ማለት ነው። እንደዚህም ወጥቶ የሚሉት ሰዎች እና አዌርነስ ወይ ደግሞ ንቃተ ለመጨመር በጣም አስፈላጊ ነው።
የመሀሌት እናት ወይዘሮ ሙሉ ብርሃን የጡት ካንሰር በጊዜ የሚታወቅ መሆኑን ክትትል ከተደረገለትም እንደሚድን ገልጸው አስተማሚዎችና ማህበረሰቡ ሊገነዘቧቸው ይገባል ያሉትን ነገሮች እንዲህ ያሳስባሉ።
በጣም የካንሰሩ ህመም እንትን የሚያደርገው ምንድን ነው? አንደኛ ነገር ካንሰር ሲባል በእኛ ህብረተሰብ ሞት የሚለው ነገር ነው አብሮ የሚመጣው ሁል ጊዜ። በቃ ካንሰር የያዘው ከሌ ሞተ ነው እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን ሜንታሊ በጣም ይጎዳል፣ ውስጥ ስሜትን ይጎዳል። ስለዚህ የውጭ ሰው ድጋፍ አሁን አይ አንተ ላይ ይሄ ድረስ ምናምን እንዲህ ነገሮችን ከምንል ይልቅ አይዞሽ፣ ትወጫዋለሽ፣ ትወጣዋለህ፣ ምን ላርግልህ፣ ዛሬ የምትፈልገው ነገር ምንድን ነው፣ የምትሄድበት ቦታ አለ ወይ፣ መውሰድ ከሆነ የምትበላው ምግብ ምንድን ነው የምትመርጠው፣ ልብስ የሚያጠብ እንኳን ቢሆን ልብስ ልጠብል ወይ፣ ልጆች ካሏቸው ልጆቹን ላጫውትላችሁ ወይ እንኳን እና እንዲህ ነገሮች የዛሬውን ፊት ለፊት የሚረዱትን ነገር ማድረግ ነው እንጂ ቁጭ ብሎ ስለ በሽታው እንዲያሰላስል፣ ስለ በሽታው እንዲነግራቸው፣ ስለ ሐኪሙ ስለሚሄዱበት ነገሮች ምናምን ያን እንዲያሰላስል ማድረጉ የበለጠ ይከብዳል።
ማህሌት ግርማ የካንሰር ሕክምና የሆኑትን ኪሞ፣ ጨረር፣ ቀዶ ጥገና ሂደቶቿን በሙሉ ያለመሰልቸት ከጽኑ ልቦና ጋር ሆና እየቀረጸች ስታስተምርበት ቆይታ ጳጉሜ 2 ቀን 2013 ዓ.ም ህይወቷ ሊያልፍ ችሏል። ከህልፈቷ ከቀናት በፊት ገጿን ለሚከታተሉ ተመልካቾች ባስተላለፈችው መንፈሳዊ መልእክትም የእሷ ህልፈት እንዳያስደናግጣቸውና የካንሰር ህሙማንም ሆኑ በሌላ የህይወት ትግል ውስጥ ያሉ ሰዎች የልቦና ጽናት እንዲኖራቸው መልእክት ያስተላለፈች ሲሆን ይህን መልእክቷንም ከግማሽ ሚሊየን በላይ ህዝብ ተከታትሎታል። ብዙዎችም ህልፈቷ ቢያሳዝናቸውም ከቪሎጓ ስለ ጡት ካንሰር ብቻ ሳይሆን ስለ ህይወት ክህሎት እንዲሁም በመከራ ውስጥ ስለሚኖር ጽናት እንዳስተማረቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ምስክርነታቸውን ሰጥተዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለግሩም ዝግጅቷ አመሰግናለሁ። አድማጮች፣ ወደ ተከታዩ የምሽቱ ቅንብር ስናልፍ አሜሪካና ህዝቧ ነው። ዩናይት ስቴትስ ውስጥ የሚጠመቀውን ተወዳጁን ጃክ ዳንኤልስ ዊስኪ ጥንት ቀምመው የጠመቁት የመጀመሪያው ባለሙያ በባርነት ተይዘው የነበሩ ጥቁር አሜሪካዊ ሰው እንደነበሩ ያውቁ ኖሯል ሲል በጥያቄ እንደረደራል የምሽቱ አሜሪካና ህዝቧ። በኋላ ላይ ፋብሪካውን የገዛውንና ዊስኪውን የሚጠራበትን ጃክ ዳንኤልን ራሱን አጠማመቁን ያስተማሩትም እርሳቸው መሆናቸውን ታሪኩን የሚያወሳው የአሜሪካ ድምጿ ዶራ ማኮር ዘገባ ይዘረዝራል። ቆንጅታየ ለዛሬው የአሜሪካና ሕዝቧ ቅንብሯ እንዲህ አሰናድተዋለች።
ጃክ ዳንኤልስ የሚባለው ከዓለም እጅግ ተወዳጅ የውስኪ አይነቶች አንዱ እንደሆነ ይታወቃል። እስከ ቅርብ ጊዜ ግን ያንን ውስኪ ከጥንት ጀምረው ሀ ብለው ቀምመው ያወጡት ወይም የጠመቁት ኔተን ግሪን የሚባሉ በባርነት ከተገዙ ጥቁሮች አንዱ እንደነበሩ የሚያውቁ እጅግ ጥቂቶች ናቸው። ውስኪው ጠርሙስ ላይ ስሙ የሚታየው ጃክ ዳንኤልንም ያስተማሩት ኔተን ግሪን ናቸው። የኔተን ግሪን የልጅ ዴቪ ስቴፕልስ ታዲያ እኛ ከድሮ ጀምረን እናውቃለን፣ አያታችን ትነግረን ስለነበር ይላሉ።
ውስኪውን የሚጠምቀው ጃክ ዳንኤልን የሚያስተማረው እሱ ነው። ሰው ግን ይህን አይቀበልም ነበር። ያሳዝናል። ጥቁር ስለነበር እንደሆን እንጃ እንግዲህ።
አሁን ታዲያ ከጊዜ በኋላ ታሪኩ እውቅና አግኝቷል። የጃክ ዳንኤል ቴኔሲ ውስኪ ኩባንያ ባለቤት ብራውን ፎርማን ኮርፖሬሽን ኔተን ግሪን ለዊስኪው ከጅምሩ አንስተው የነበራቸውን አስተዋጽኦ እውቅና ሰጥቶታል። ኩባንያው የዓለም አቀፍ ግንኙነት ዳይሬክተር ማት ቤልቬንስ የመጀመሪያ ዋና የጃክ ዳንኤል ዊስኪ ጠማቂ ኔተን ኒረስት ግሪን ነበሩ፣ ያ ሀቅ ነው ይላሉ።
እኛ ይሄ ታሪክ በጣም የምንኮራበት ነው። እውቅና ሰጥተን አጉልተን ልናወሳውም ቁርጠኞች ነን። እርግጥ ነው በፊት በሚቻለው መጠን ታሪኩን አድምቀን አልነገርንለትም። አሁን ግን ያለፈ አልፏል፣ ወደፊት እናደርገዋለን።
እናም ኔተን ግሪን የመጀመሪያው የሚታወቁ ጥቁር ዋና የዊስኪ ጠማቂ ሆነው ታሪካቸው ተጽፏል። ታሪኩ የሚጀምረው አሁን የጃክ ዳንኤል ዊስኪ ኩባንያ በሚገኝባት በቴኔሲዋ ሊንችበርግ ከተማ ነው። 1800ዎቹ ዓመታት ኔተን ግሪንን በባርነት ገዝተዋቸው የነበሩት ሰው ጃን ኮል ለሚባሉ ቄስ በኪራይ ለአገልጋይነት ይሰጧቸዋል። የሚጠምቀው ዊስኪ ይደነቅ የነበረው ወጣቱ ግሪን ለእኚህ ቄስ ዊስኪውን መጥመቅ ጀመረ። ዊስኪውን የሚያወጣው ወይም የሚያጣራው ሹገር ሜፕል በሚባል ዛፍ ግንድ ከሰል እሳት እያጣራ እንደነበረ ይነገራል። ያ ሙያ የመጣውም ከወደ ምዕራብ አፍሪቃ እንደነበረ ነው የሚነገረው። በዚያ ጊዜ ታዲያ ለቄስ ኮል ይሰራ የነበረ ጃክ ዳንኤል የተባለ ልጅ የኔተን ግሪን ረዳት ሆኖ ይመደባል። እናም ለቴኔሲ ውስኪው ያንን ልስልስ ያለ ጣዕም የሚሰጠውን ልዩ ሙያ ይቀስም ጀመር። እንደ አውሮፓውያን አቆጣጠር በ1863 በባርነት የተያዙ ሰዎች ነጻነት ከታወጀ በኋላ ጃክ ዳንኤል የውስኪ ፋብሪካውን ገዛው። ግሪንንም በዋና ጠማቂነት ቀጠራቸው። ማት ቤልቪንስ የሁለቱን ግንኙነት እንዲህ ሲሉ ይገልጹታል። ሲወርድ ሲዋረድ የመጣው ታሪክ እንደሚነግረን ከሆነ የጃክ ዳንኤል ቤተሰብ የግሪንን ቤተሰብ በደንብ ይንከባከበው ነበር ብለዋል።
በደንብ የምናውቀው ቢኖር ሁለቱ የነበራቸው ግንኙነት የአስተማሪና የተማሪ አይነት ግንኙነት ነበር። ጓደኝነትም ሊባል ይቻላል።
በኔተን ግሪን የሚታወቅ ፎቶግራፍ እስካሁን አልተገኘም። ልጃቸው ጆርጅ ግን በዚያን ጊዜ ይደረግ እንደነበረው የተቀመጠው ከኋላ ሳይሆን ከጃክ ዳንኤል ጎን ተቀምጦ የሚታይበት አንድ ፎቶግራፍ ተገኝቷል። በቴኔሲዋ ኖክስቪል ከተማ የቴኔሲ ዩኒቨርሲቲ የቱሪዝም አስተዳደር ፕሮፌሰሯ ስቴፈኒ ቤንጃሚን ያ ፎቶግራፍ የነበረውን መከባበር የሚጠቁም ነው ይላሉ።
ያ ፎቶ የሚያሳየው ምን ያክል ይከባበሩ እንደነበረ ነው። ፎቶ ላይ አብሮ መነሳት ብቻ ሳይሆን ከፊት ለፊት ጃክ ዳንኤል ጎን ተቀምጦ ነው የተነሳው።
ኔተን ግሪን ለቴነሲ ውስኪ ምስረታ ያበረከቱትን አይነተኛ ሚና ምርምር አድርገው ያገኙት ታዲያ ፎን ዊቨር የተባሉ አንዲት ደራሲ ናቸው። ግሪን በታወቀው ውስኪ ታሪክ የነበራቸውን ግን ያልተነገረላቸውን ታሪክ መከታተል እንዳጓጓቸው ይገልጻሉ። የኔተን ግሪንን ተወላጆች ጨምሮ አያሌ ሰዎችን በማነጋገር ያደረጉትን ጥናት ውጤት ለኩባንያው አቅርበውታል።
የኔን ጥናት ተቀብለው የነበራቸውን የታሪክ ሰነድ ፈጥነው ማስተካከላቸው በጣም ደንቆኛል፣ በጣምም አስደስቶኛል። ፈጥነው ያንን ማድረጋቸው ስለ ኩባንያው ማንነት ይናገራል።
ኩባንያውም የኔተን ግሪንን አስተዋጽኦ በኦፊሴል ታሪካዊ ሰነድ ውስጥ አካቶታል። ጥናቱን ያካሄዱት ፋን ዊቨር ግን በዚያ አላቆሙም። ራሳቸውም የራሳቸውን $1,000,000 ወጪ በማድረግ አንክል ኒረስት ፕሪሚየም ዊስኪ የተባለ አቋቁመዋል። በአሁኑ ጊዜ በአሜሪካ ታሪክ በፍጥነት እየታወቀ ያለ ምርጥ ዊስኪ ሊሆን በቅቷል። የዚህ የዊቨር ኩባንያ ዋናዋ የዊስኪው አውጪ ወይም ጠማቂ ታዲያ የኔተን ግሪን የልጅ ልጅ ልጅ የሆኑት ቪክቶሪያ ኤዲ ባይለር ናቸው። ሙያቸውን ዊቨር እንዲህ ሲሉ ያደንቁላቸዋል።
አንክል ኒረስት በ2019 በ2020 እና በ2021 ከማናቸውም ብዛት ያለው ሽልማት አሸንፏል። የኒረስት ግሪን አቀማመም ሙያ ተከትሎ የሚዘጋጅ መሆኑን ሳስበው ሁሌም ድንቅ ይለኛል።
ኔተን ግሪን ቤተሰብ ቀጣይ 7 ትውልድ አባላት በጃክ ዳንኤል ዊስኪ ኩባንያ ሲሰሩ ኖረዋል። ዳሬም ድረስ እየሰሩ ናቸው። ነገር ግን የጃክ ዳንኤል ቤተሰብ ኩባንያውን በ20 ሚሊዮን ዶላር እንደ አውሮፓውያን አቆጣጠር በ1956 በሸጠው ጊዜ የኔተን ቤተሰብ ያገኘው አንዲትም ጥቅም የለም። የቴኔሲ ዩኒቨርሲቲዋ ፕሮፌሰር ስቴፈኒ ቤንጃሚን ይናገራሉ።
የግሪን ቤተሰብ በ1800ዎቹ ደህና ሀብት የነበራቸው ናቸው፣ ግን የጃክ ዳንኤል ኩባንያ ባለቤት አልነበሩም። በሽርክናም ቢሆን ባለቤትነት አልነበራቸውም። ስለዚህ ያ ሁሉ ሚሊዮን ዶላር በውርስ የወረደው ለጃክ ዳንኤል ቤተሰብ እንጂ ለግሪን ቤተሰብ አይደለም።
የቅድመ አያታችን ስራ ቆይቶም ቢሆን እውቅና በማግኘቱ ቤተሰባችን እጅግ ደስተኛ ነው ይላሉ ስቴፕልስ። ኒረስት ዊስኪን የመሰረቱት ታሪክ አጥኚዋ ዊቨርም በጣም የምንኮራበት በተለይም ደግሞ የኔተን ግሪን ጥበብ ታሪኩ ወደኋላ ከአፍሪካ የሚያቆራኝ መሆኑን ስናስበው እጅግ እንደነቃለን ብለዋል። በፎን ዊቨር ጽናት የኔተን ግሪን ታሪክ ከአንድ መቶ ዓመት በላይ ሳይነገር የኖረ ቢሆንም ከእንግዲህ ግን ከታሪክ መዝገብ አይፋቅም። ሌሎች አያሌ ጥቁሮች ክንዋኔያቸውና ለዚህ ሀገር ያበረከቱት አስተዋጽኦ ግን ለዚህ እድል አልበቃም። የቴኔሲዋ ዩኒቨርሲቲ ፕሮፌሰር ስቴፈኒ ቤንጃሚንም ይላሉ፣ የኔተን ግሪን ታሪክ መነገሩ ይህችን ሀገር የገነቧት የቀድሞዎቹ በባርነት የተያዙ ጥቁሮች፣ በአጠቃላይም የጥቁር አሜሪካውያን አስተዋጽኦ በሀገሪቱ ታሪክ ውስጥ በሚገባው ልክ ያልተነገረ መሆኑን ማሳያ ነው።
ግናለው ቆንጂት፣ አድማጮች ወደ ምሽቱ መጨረሻ ቅንብር ነው የምወስዳችሁ። በዩናይት ስቴትስዋ የኒውዮርክ ክፍለ ግዛት የሚኖር አንድ የስነ ጥበብ ባለሙያ አዲስ የኪነ ጥበብ ስራ ውጤት ይዞ ብቅ ብሏል። ሆሮሄ ሮድሪጌዝ የተባለ የሰራው ልዩ የጥበብ ውጤት ሀግ ወይም መተቃቀፍ የተሰኘ ሲሆን በኮሮና ቫይረስ ወረርሽኝ ሳቢያ ጉዳት ለደረሰባቸው ሰዎች መታሰቢያነት የሰራው ሐውልት ነው። የጥበብ ስራው በኒውዮርክ ሲመረቅ በቦታ የነበረችው ዘጋቢያችን ኒና ሽኔቫ ያደረሰችንን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች።
አርቲስቱ ከዚህ ቀደም ሲሰራቸው ከነበሩ ስራዎች ጋር ሲነጻጸር ይህ 200 ኪሎ ግራም የሚመዝነውና 3 ሜትር ርዝመት ያለው በነሐስ የተሰራ ቅርጽ በጣም ትንሽ ይመስላል። ቅርጹ በሰዓሊና ቀራጺ ሆርሄ ሮድሪጋዝ ጌራዳ የተሰራ ሀግ ወይም መተቃቀፍ የተሰኘ ሐውልት ነው።
ዙሪያውን ስትዞሪ መስመሮቹ በልዩ ሁኔታ ይታያሉ። ስለዚህ ዙሪያውን ስትዞሪ ያለው እንቅስቃሴ የስራው ዋና አካል ነው።
ይህ መተቃቀፍ የሚል ስያሜ የተሰጠው ሐውልት ለወትሮው ተራ ወይም የተለመደ የሚመስል ሆኖም እጅግ አስጨናቂ በነበረው የኮቪድ-19 ወረርሽኝ ወቅት ትልቅ ትርጉም ያገኘውን ሁኔታ የሚያንጸባርቅ ነው። እጅግ ፈታኝ በሆነ ወቅት መተቃቀፍን የመሰለ ተራ የሚመስል የሰውነት እንቅስቃሴ ለአንዳንዶች ትልቅ ትርጉም ያለው ይሆናል።
በዚህ ከባድ ወቅት ሁላችንም በጣም ልናገኘው ተመኝተን ግን ያልቻልነው ነገር መተቃቀፍ መሆኑ ግልጽ ነው።
በነሐስ የተሰራው መተቃቀፍን የሚያሳየው ሐውልት መታሰቢያነቱ የሚወዱትን በማጣት ለራስ ሕይወት በመፍራት ወይም ስራና ቤትን በማጣት ምክንያት በአይምሮ ጤና መታወክ ወይም በስሜት መረበሽ ለተጎዱ ሰዎች ነው። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከነሐሴ 2020 እስከ የካቲት 2021 ባለው ጊዜ 42 ከመቶ የሚሆኑ አሜሪካውያን የአይምሮ ጭንቀት ወይም ድባቴ እንዳጋጠማቸው ተናግረዋል።
ጓደኞቼ በኮቪድ-19 ሕይወታቸው ሲያልፍ፣ የአንድ ጓደኛ የሚስት ከቤት መውጣት ሳትችል ስትቀር፣ በቃ ለረጅም ጊዜ እናቴን አግኝቼ ማቀፍ ነበር የምፈልገው። ምክንያቱም ለረጅም ጊዜ መገናኘት አልቻልንም ነበረ። እጅግ በጣም አስቸጋሪ ነበር። ከዚህ በኋላም ለተወሰኑ ጊዜያት ሰዎች በዚህ አስቸጋሪ ሁኔታ ውስጥ የሚቆዩ ይመስለኛል።
የነሐሱን ሐውልት ለመስራት በሞዴልነት የረዱት የአርቲስቱ ቤተሰቦች ናቸው። የሚፈልገውን አይነት ውጤት እስኪያገኝም በጭቃ የተለያዩ ቅርጾችን ሰርቷል። ሮድሪጌስ ጌራዳ በዲጂታል የመጨረሻ ቅጁን ከሰራ በኋላም አሁን ለይታ የበቃውን የነሐስ ሐውልት እንደሰራ ይናገራል። ሄርባን የተሰኘው የኪነ ጥበብ ስራዎች ዋና ስራ አስኪያጅ ሆኑት ጄክ ጆይስ ስለ ሐውልቱ አሰራር እንዲህ ይላሉ።
Jorge developed the pattern and then worked with two
Jorge መጀመሪያ ንድፉን ፈጠረ። ከዛ ከኛ ቴክኒሻኖች ጋር በመሆን የ3D ወይንም ዲጂታል ቅጁን ሰራ። ያንን እኛ ፓማ በተሰኘ አንድ ቃ ላይ አተምነው። ከዚያ የነሐሱን ቅርጽ ለመስራት ባህላዊውን የማባዣ መንገድ ተጠቀምን። መጨረሻ ላይ የእጅ ባለሙያዎቻችን አንድ ላይ ገጣጠሙትና አሁን ለማለቅ ተቀርቧል።
በኒውዮርክ የሚገኙ የብረት አቅላጭ ባለሙያዎች 220 ኪሎ ግራም የሚመዝነውን የነሐስ ቅርጽ ለመስራት አግዘዋል።
ላዩ ላይ ለምልክትነት ሪቫን አለው። ያ የአእምሮ ጤና ግንዛቤ ማስጨበጫ ምልክት ነው። ያ በንድፍ ስራውም ሆነ በሐውልቱ ላይ ይታያል። ሌላው ዋና ሐሳብ የነበረው ሶስት ወንድ ይሁን ሴት የማይለዩ ገጽታዎችን መፍጠር ነው።
ሐውልቱ በኒውዮርክ ከተማ ሊንኮሊን ቲያትር አቅራቢያ የተቀመጠ ሲሆን አርቲስት ሮድሪጋዝ ጌራዳ እንደሚለው በኮሮና ቫይረስ ወረርሽኝ የተጎዱ ሰዎች መንፈስና ጽናት መታሰቢያ ሆኖ ይቀመጣል።
አመሰግናለሁ ስምኝሽ። አድማጮች፣ ለምሽቱ ያዝነው እዚህ ላይ አበቃ። አስተናገድኳቸው አሉላ ከበደ ከብርሃን ኃይሉ ጋር በዚህ ተሰናበት። መልካም ምሽት። ደህና ደሩ።